ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Are they actually trying to put discipline back in the FBI, or are they trying to remove from the FBI?
በርግ FBI ውስጥ ስነ ስርዓት መልሶ ለማስፈን ለመሞከራቸው ነው ወይስ አስተዳደሩን ወይንም ትራምፕን ለመመረጥ ባበቃቸው ዘመቻ ዙሪያ የነበሩትን ሰዎች የሚመለከተው ምርመራ ሲመሩ የነበሩትን ሰው ከFBI ለማስወገድ ነው?
የጆርጅ ዋሽንግተን ዩኒቨርሲቲ ተንታኝ ፍራንክ ሴዝኖ በኤፍቢአይ ዳይሬክተር ጄምስ ኮሚ መባረር ዙሪያ ከሰጡት አስተያየት የተወሰደ ነው። በእለቱ አብይ ርዕሳችን ይቀርባል።
ከገዢው ፓርቲና ከሀገር አቀፍ ፓርቲዎች ለድርድር የቀረቡ አጀንዳዎችን የሚያጠናክረው የአጀንዳ አደራጅና የመገናኛ ብዙሃን ኮሚቴ ስራ ዛሬ ስራውን መጀመሩ ተገለጠ። ድርድሩ ሊጀመር የሚችለው ፓርቲዎቹ በተደራጁት አጀንዳዎች ከስምምነት ከደረሱ በኋላ መሆኑን ተገልጿል። ድርድሩን በመስሌክ ለጊዜና ቀርባለን።
የዕለቱ አብይ ርዕሶች ደግሞ የዋይት ሃውስ ቤተ መንግስት ፕሬዝዳንት ትራምፕ ለረጅም ጊዜ የፌዴራሉ ምርመራ ቢሮ ዳይሬክተርን ከስራ ለማባረር ሲያሰላስሉ ነበር ይላል። ረዳቶቻቸው ግን የትራምፕ የምርጫ ዘመቻ ከሩሲያ ጋር ግንኙነት ይኖረው እንደሆነ ስለሚደረገው ምርመራ ኮሚ በይፋ መናገራቸው እያስቆጣቸው እንደሄደ ይናገራሉ። አንድ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቃል አቀባይ፣ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ያካሄዱት ስብሰባ እጅግ አዎንታዊ ነበር ሲሉ ዛሬ ተናግረዋል።
እናስተላልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን። ረሰወሪዎቹን ነበር በቀደም ብሎ የተጠቆሙት ከሐሙስ ግንቦት 3 2009 ዓ.ም ተመረጥ ለግጭታችን ጋር አስተናጋጆች አሉ አከበደና
አዳኝ ፍሳሐየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜናዎች እናስተማማለን። የዋይት ሃውስ ቤተ መንግስት ፕሬዝዳንት ትራምፕ ለረጅም ጊዜ የፌደራሉ ምርመራ ቢሮ ዳይሬክተርን ከስራ ለማባረር ሲያሰላስሉ ነበር ይላል። ረዳቶቻቸው ግን የትራምፕ የምርጫ ዘመቻ ከሩሲያ ጋር ግንኙነት ይኖረው እንደሆነ ስለሚደረገው ምርመራ ኮሚ በይፋ መናገራቸው እያስቆጣቸው እንደሄደ ይናገራሉ። በትራምፕ መመረጥ ላይ ቁልፍ ሚና የነበራቸው መሆኑንም እንዳሳዘናቸው ረዳቶቹ ገልጸዋል። የዩናይትድ ስቴትስ ኒውስ እንደሚለው በተለይም ትራምፕን ያስቆጣው ኮሚ ባለፈው ሳምንት በምክር ቤት ቀርቦ የሰጡት መግለጫ ነው። የፌደራል ቢሮው የትራምፕ ምርጫ ዘመቻ ከሩሲያ ጋር ግንኙነት ይኖረው እንደሆነ ሰፊ ምርመራ እያደረገ መሆኑን፣ ትራምፕ የቀድሞ ፕሬዝዳንት ባራክ ኦባማ ስልኮችን እንዲጠልፉ አድርገዋል ሲሉ በከሰሱበት ወቅት ኮሚ ባለመደገፋቸው፣ የትራምፕ አስተዳደር የውስጥ ወሬዎች ሾልከው እየወጡ ነው ስለሚለው ክስ የፌዴራሉ ምርመራ ቢሮ ብዙም አለማትኮሩ ትራምፕን እንዳበሳጨ የዩናይትድ ስቴትስ ኒውስ ጠቁሟል።
የዩናይትድ ስቴትስ ምክትል ዋና አቃቤ ሕግ ራን ሮዘንስቲን የስራ ባልደረቦች ሩሲያ በዩናይትድ ስቴትስ የምርጫ ሂደት ውስጥ ጣልቃ መግባቷን አስመልክቶ ከሚደረገው ምርመራ ራሳቸውን ማግለል አለባቸው አሉ። ፕሬዚዳንት ትራምፕ የፌዴራል ምርመራ ቢሮ ስራ አስኪያጅ የነበሩትን ጄምስ ኮሚን ሳይታሰብ ባለፈው ማክሰኞ ከስራ ካባረሩ በኋላ ልዩ መርማሪ መሰየም ያስፈልጋል ነው ያሉት። ዳግ ጋንስለር ሮዘንስቲን ምክትል ዋና አቃቤ ሕግ እንዲሆኑ የደገፉት የቀድሞ የሜሪላንድ ዋና አቃቤ ሕግ ናቸው። በአሁኑ ወቅት ተአማኒነታቸው ስለወደቀ የፍርድ ሚኒስትሩ ነጻ የሆነ መርማሪ አካል መሰየም አለበት ነው ያሉት። ተባባሪ ምክትል ዋና አቃቤ ሕግ የነበሩት ሮይ ሊትል ደግሞ በሮንስቲን ለረጅም ጊዜ ያውቋቸዋል፣ አሁን ባሉት ስልጣን ሲሰየሙም ደግፏቸዋል፣ ልዩ አቃቤ ሕግ የሚሰይሙ ይመስለኛል ነው ያሉት። ሮዘንስቲን በዩናይትድ ስቴትስ ምክትል ዋና አቃቤ ሕግነት የሰሩት ለሁለት ሳምንታት ያህል ብቻ ሲሆን ጄምስ ኮሚን ክፉኛ የሚነቅፍ ደብዳቤ መጻፋቸውም ተዘግቧል። ዶናልድ ትራምፕ ረዳቶቻቸው የፌዴራሉ ምርመራ ቢሮ ስራ አስኪያጅን ከስራ ለማባረር ምክንያት አድርገው ያቀረቡት ይህን ደብዳቤ ነበር።
አንድ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቃል አቀባይ፣ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ያካሄዱት ስብሰባ እጅግ አዎንታዊ ነበር ሲሉ ዛሬ ተናግረዋል። ከ ከዩናይትድ ስቴትስ ጋር ግንኙነት ማሻሻልን በሚመለከት ሩሲያ ጥንቃቄ ያልተለየው ተስፋ አላት ይሆንና ገና ብዙ መሰራት ያለባቸው ነገሮች አሉ ሲሉ ዲሚትሪ ፔስኮቭ ለጋዜጠኞች ገልጸዋል። ቃል አቀባዩ ፔስኮቭ ይህን ያሉት ትራምፕ ላቭሮቭን በዋይት ሃውስ ተቀብለው ባነጋገሩ ማግስት ነው። የንግግራቸው ትኩረት የሶሪያ ጉዳይ እንደነበር ታውቋል። ከላቭሮቭ ጋር ጥሩ ስብሰባ አካሂደናል፣ በጣም ጥሩ የነበረ ይመስለኛል ሲሉ ትራምፕ ለጋዜጠኞች ጠቁመዋል። ዶናልድ ትራምፕ ስልጣን ከተረከቡ ወዲህ ከከፍተኛ የሩሲያ ባለስልጣን ጋር ተገናኝተው ሲነጋገሩ ለመጀመሪያ ጊዜ ነው። የዩናይትድ ስቴትስ እና የሩሲያ ግንኙነት ዝቅተኛ ደረጃ ላይ ደርሷል ካሉ አንድ ወር ካለፈው በኋላም ነው።
ሶማሊያ መልሳ ለመቋቋም ትርጉም ያለው የዓለም አቀፍ ማህበረሰብ እገዛ ያስፈልጋታል ሲሉ የአገሪቱ ባለስልጣናት በለንደን በሚካሄደው የሶማሊያ ጉባኤ ላይ ተናገሩ። በዚህ ጉባኤ ላይ የተገኙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በድርቅ የተጠቃቸው የአፍሪካ ቀንድ ሀገር ተጨማሪ $900 ሚሊዮን እርዳታ እንደሚያስፈልጋት ገልጠዋል። ሶማሊያ በቋፍ ላይ ትገኛለች ያሉት ጉቴሬስ የዓለም አቀፉ ማህበረሰብ ሁኔታውን ለመቀልበስና ለማረጋጋት እንደሚሰራም ገልጠዋል። የሶማሊያው ፕሬዝዳንት መሐመድ አብዱላሂ መሐመድ አገራቸው ለሩብ ምዕተ ዓመት በጦርነት የቆየች ከገባችበት ማጥ ለመውጣት የተጠናከረ የምጣኔ ሀብት እድገት አቅጣጫ ያሻታል ነው ያሉት። አገሪቱ የምትገኝበት ያለመረጋጋት ካልተቀረፈ የምጣኔ ሀብት እድገቷና የህዝቧ ብልጽግናም አይረጋገጥም ያሉት የአገሪቱ ፕሬዝዳንት ሶማሊያን የጸጥታ ሁኔታ ለማስጠበቅ ወታደራዊና ሌሎች እርዳታዎችንም ከዓለም አቀፉ ማህበረሰብ ትፈልጋለች ብለዋል። ሶማሊያ አልሻባብን ለማሸነፍ ወይም ድል ለመንሳት አልፎም የሀገሪቱን ብሔራዊ ጸጥታ ለማስጠበቅና ከአፍሪካ ህብረት የሰላም አስከባሪዎች የአገሪቱ የሰራዊት ጸጥታ ሁኔታ እንዲረከብ የገንዘብና የቴክኒክ እርዳታ እንደሚያስፈልግ ፕሬዚዳንት መሐመድ ተናግረዋል። የሶማሊያ ሰራዊት በአግባቡ ያልታጠቀና የስልጠና ክፍተቶች ወይም ጉድለቶች ያሉበት መሆኑን ጨምረው ገልጠዋል።
አንድ የሊቢያ የባህር ጠረፍ ጥበቃ መርከብ ትላንት ከ350 በላይ የሚሆኑ ፍልሰተኞችን ባህር ላይ አግኝቶ መልሷቸዋል። ከጀርመን የመድህን ጀልባ ጋር ሊጋጭ ትንሽ ነበር የቀረው። የደረሰ ጉዳት ካለ አልተገለጸም። ሳብራት ከተባለችው የጠረፍ ከተማ የተመለሱት ስደተኞች ወደ ትሪፖሊ ተወስደዋል። የሊቢያ የባህር ኃይል ቃል አቀባይ እንደሚለው ስደተኞቹ አንድ በእንጨት የተሰራ ጀልባ ላይ ተፋፍገው ነበር የተገኙት። የሊቢያ የባህር ጠረፍ ጥበቃ መርከብ ወደ እነሱ ስትጠጋ አንድ የጀርመን መድህን ጀልባ ደርሶ ከሊቢያው መርከብ ጋር ሊጋጭ ተቃርቦ እንደነበረ ቃል አቀባዩ ተናግረዋል። የባህር ጥበቃ የተባለው የጀርመን መድህን ቡድን ፍልሰተኞቹን ወደ ሊቢያ መመለሱ ለደህንነታቸው አደገኛ ነው በሚል ሳይሆን አይቀርም ከሊቢያው መርከብ ጋር የተፋጠጠው።
የቱርኩ ፕሬዝዳንት ረጂብ ታይብ ኤርዶዋን በመጪው ሳምንት ዋሽንግተን ዲሲ ላይ ከፕሬዝዳንት ዶናልድ ትራምፕ ጋር ተገናኝተው በሚነጋገሩበት ወቅት አሜሪካ ለምን የሶሪያ ኩርዶችን ሚሊሻዎች እንዳስታጠቀች አጥብቄ ጠይቃቸዋለሁ አሉ። በአረብኛ ስሙ ዳዕሽ የሚባለውን እስላማዊ ጽንፈኛ ቡድን አይሲልን አሸባሪው ቡድን ከሌላ አሸባሪ ቡድን ጋር መዋጋት አይገባም ሲሉ ኤርዶዋን ትላንት ተናግረዋል። እንዲህ አይነት እርምጃ የሶሪያን የአካባቢውን መጻኢ እድል ጨምሮ አደጋ ላይ ሊጥል ይችላልም ሲሉ አክለዋል። የኩርዶች ሚሊሻ ቡድን ሶሪያ ውስጥ ዳዕሽን በመዋጋት ተግባሩ በውጤታማነት ይሞገሳል። ቱርክ ግን ከኩርዲስታን ሰራተኞች ፓርቲ ጋር ይተባበራል ትላለች። የኩርዲስታን ሰራተኞች ፓርቲ የቱርክን መንግስት እንደሚወጋም ይታወቃል። አድማጮች፣ ለዜናው የተያያዘው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። ለምሽቱ በርከት ያሉ ዘገባዎችና ቅንብሮች ይዘናል። አሁን በቀጥታ ወደ አብይ ርዕስ።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የፌዴራሉን ምርመራ ቢሮ ኤፍቢአይን ዲሬክተር ጄምስ ኮሚን ከስራ ኃላፊነት ለማባረር የወሰዱትን የውሳኔ እርምጃ ትክክል ነው ሲሉ እየተሟገቱ ነው። ፕሬዚዳንቱ የወሰዱት እርምጃ ዋሽንግተን ውስጥ የፖለቲካ ቁጣ መቀስቀሱም ይታወቃል። ፕሬዚዳንቱና የአስተዳደራቸውን ውሳኔ ትክክለኝነት በመግለጽ ቢከራከሩም ተቃዋሚ ዲሞክራቶች ባለፈው ፕሬዝዳንታዊ ምርጫ የሚስተር ትራምፕ የምረጡኝ ዘመቻ ከሩሲያ ጋር ተመሳጥሮ ሊሆን ይችላል በሚለው ዙሪያ የሚካሄደውን ምርመራ የሚመራ ልዩ አቃቤ ሕግ እንዲሾም እየጠየቁ ነው። የአሜሪካ ድምጽ ጂም መሎን ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ ይዛ ቀርባለች።
ፕሬዚደንት ትራምፕ ዋይት ሀውስ ውስጥ ከቀድሞው የውጭ ጉዳይ ሚኒስትር ሄንሪ ኪሲንጀር ጋር እንዳሉ ነበር የኤፍቢአይ ዲሬክተር ጄምስ ኮሚን ስላባረሩበት ውሳኔያቸው ከጋዜጠኞች ጥያቄ የቀረበላቸው።
ሚስተር ፕሬዚደንት፣ የኤፍቢአይ ዲሬክተሩን ለምን አባረሯቸው? ዲሬክተር ኮሚን ለምን አባረሯቸው?
Because he wasn't doing a good job, very simply. He was not doing a good job.
ምክንያቱም በጣም በቀላሉ ለመናገር ጥሩ ስራ ስላልሰሩ ነው። ጥሩ ስራ አልሰሩም።
ፕሬዝዳንቱ ለሚስተር ኮሚ በጻፉት ደብዳቤ እርምጃውን የወሰዱት ከፍተኛ የፍትህ ሚኒስቴር ባለስልጣናት የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተንን ኢሜሎች በተመለከተው ምርመራ አያያዙ ስጋት እንዳላቸው ባስታወቁኝ መሰረት ነው ብለዋቸዋል። የሚስተር ኮሚ መባረርን በመቃወም ግን ዋይት ሃውስ ደጃፍ ሰልፍ ተካሂዷል። በሌሎች የዋሽንግተን አካባቢዎችም ቁጣ አስከትሏል። ምክትል አቃቤ ሕጉ ሮድ ሮዘንስቲን በፕሬዝዳንታዊ ምርጫው ሩሲያና የሚስተር ትራምፕ የምረጡኝ ዘመቻ ተመሳጥረዋል በተባለው ወንጀላ ዙሪያ የሚካሄደውን ክትትል የሚመራ ልዩ አቃቤ ሕግ እንዲሾሙ የዩናይትድ ስቴትስ ኮንግረስ የመወሰኛው ምክር ቤት ዲሞክራት አባላት ጠይቀዋል። የኒውዮርኩ ሴኔተር ቸክ ሹመር አንዱ ናቸው።
If he believes as I do that the American people must be able to have faith
አሜሪካውያን ይህ ምርመራ ከወገንተኝነት ነጻ እንደሚሆን እምነት ሊኖራቸው እንደሚገባ አምናለሁ። እሳቸውም እንደኔ የሚያምኑ ከሆነ ልዩ አቃቤ ሕግ ሾመው ይህ ምርመራ ከኤፍቢአይ እጅ ከአስተዳደሩም የከበደ መዳፍ በጣም ርቆ እንዲወጣ ማድረግ አለባቸው።
ትራምፕ በሩሲያ ጣልቃ ገብነት ጉዳይ የተያዘውን ምርመራ ሊያዳፍኑት እየሞከሩ ነው የሚለውን የዲሞክራቶች ፍራቻ የዋይት ሃውስ ቃል አቀባይ ሳራ ሃከቢ ሳንደርስ ውድቅ ያደርጋሉ።
There's no evidence of collusion between the Trump campaign and Russia, and we'd love for that.
የትራምፕ የምረጡኝ ዘመቻና ሩሲያ መመሳጠራቸውን የሚያሳይ ማስረጃ የለም። ስለዚህ የኛ ፍላጎት ጉዳዩ እንዲጠናቀቅና ወደፊት መራመድ እንድንችል ነው።
በፌደራል ምርመራ ቢሮ ዳይሬክተር መባረር ስጋት ያደረባቸውና እርምጃው በተያያዘው ምርመራ ላይ አንድምታ ይኖረው እንደሆነ ሐሳብ የገባቸው መሆኑን የገለጹ አንዳንድ ሪፑብሊካኖች አሉ። የመወሰኛው ምክር ቤት የሪፑብሊካኖች መሪው ሚች መካነል ግን ልዩ አቃቤ ሕግ እንዲሾም የቀረበውን ጥያቄ ይቃወማሉ። ዲሞክራቶች የዲሬክተር ኮሚን የሚስስ ሂለሪ ክሊንተን ጉዳዮች አያያዝ ለረጅም ጊዜ ሲቃወሙት አልነበረም የሚል ጥያቄ አንስተዋል። መካነል
Our Democratic colleagues complaining about the removal of an FBI director
የፌደራል ምርመራ ቢሮን ዲሬክተር ቀደም ብሎ ራሳቸው በተደጋጋሚ በጥብቅ ሲነቅፏቸው የነበሩት ዲሞክራቶች ባልደረቦቻችን ናቸው። አሁን ደግሞ ለምን ተባረሩ ብለው የሚያማርሩት
የጆርጅ ዋሽንግተን ዩኒቨርሲቲው ተንታኝ ፍራንክ ሴዝኖ ሚስተር ትራምፕ ኮሚን በአሁኑ ወቅት ለማባረር መወሰናቸው ብዙ ጥያቄዎችን ያጭራል፣ መልሱ ግን ፈጥኖ ላይገኝ ይችላል ይላሉ።
Are they actually trying to put discipline back in the FBI or are they trying to remove from the FBI
በርግጥ ኤፍቢአይ ውስጥ ስነ ስርዓት መልሶ ለማስፈን መሞከራቸው ነው ወይስ አስተዳደሩን ወይንም ትራምፕን ለመመረጥ ባበቃቸው ዘመቻ ዙሪያ የነበሩትን ሰዎች የሚመለከተው ምርመራ ሲመሩ የነበሩትን ሰው ከኤፍቢአይ ለማስወገድ ነው?
ፕሬዝዳንት ትራምፕ ሩሲያ በሳቸው መመረጥ እጇን አስገብታለች የተባለውን ፌዝ ሲሉ ካጣጣሉት ቆይተዋል። ይሁን እንጂ አሁን ጄምስ ኮሚን ማባረራቸው በጉዳዩ ዙሪያ ይበልጡን ጠንካራ ምርመራ እንዲካሄድ ሊቀሰቅስ ይችላል። ከገዢው ፓርቲና ከአገር አቀፍ ፓርቲዎች ለድርድር የቀረቡ አጀንዳዎችን የሚያጠናቅረው የአጀንዳ አደራጅና የሚዲያና የኮሙኒኬሽንስ ኮሚቴ ዛሬ ስራውን ጀምሯል። ድርድሩ ሊጀምር የሚችለው ፓርቲዎቹ በተደራጁት አጀንዳዎች ላይ ከስምምነት ከደረሱ በኋላ መሆኑን ተገልጿል። በተቃዋሚ ፓርቲዎች ከቀረቡት አጀንዳዎች መካከል የፖለቲካና የህልና እስረኞች መፈታትና የጸረ ሽብር ህጉ መሻሻል እንደሚገኝበት የመኢአድ ምክትል ፕሬዝዳንት ለአሜሪካ ድምጽ ሬዲዮ አስረድተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
በገዢው ኢህአደግና በአገር አቀፍ ፓርቲዎች መካከል የሚደረገው ድርድር በሚመራበት ሰነድ ላይ ከስምምነት በመደረሱ አሁን ትኩረቱ በአጀንዳዎች ላይ ሆኗል። ኢህአደግና ተቃዋሚዎቹ በምን ጉዳዮች ላይ እንደሚደራደሩ ገና አልተወሰነም። ሁሉም ግን በድርድሩ እንዲነሱ የሚፈልጓቸውን አጀንዳዎች የአጀንዳ አደራጅና የሚዲያና ኮሙኒኬሽን ኮሚቴ ለሚባለው አካል አስረክበዋል። ኮሚቴውን የኢትዮጵያ ዲሞክራሲያዊ ህብረት ኢዴፍ ሊቀመንበር አቶ ገብሩ በርሄ በሰብሳቢነት ይመሩታል። የኢህአዴግ ተወካይና በፓርላማው የመንግስት ተጠሪ ሚኒስትር አቶ አስመላሽ ወልደስላሴ እንደዚሁም የኢራፓ የህዝብ ግንኙነት ኃላፊ አቶ መላኩ መሰለ ደግሞ በአባልነት ይገኙበታል። ይህ ኮሚቴም ነው ገዢውን ኢህአዴግን ጨምሮ ከተደራዳሪ ፓርቲዎች የቀረቡለትን አጀንዳዎች ዛሬ መመልከት የጀመረው። አጀንዳዎችን በተናጠልና ሰብሰብ ብለው በጋራ ያቀረቡ ፓርቲዎች አሉ። የመላው ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዝዳንት አቶ ሙልጌታ አበበ ለአሜሪካ ድምጽ እንዳስረዱት 5 ተቃዋሚ ፓርቲዎች ለምሳሌ ተመሳሳይ አጀንዳ በየግላቸው አቅርበዋል።
5ቱ ፓርቲዎች አንድ ላይ አጀንዳውን አንድ ላይ ነው ያዘጋጀነው። ሲቀርብ ግን የጊዜ ሁኔታ ስለሆነ ሁሉም በተናጠል ነው እንዲቀርብ ያደረገው። አጀንዳው አንድ አይነት ነው፣ የቀረበው ግን በተናጠል ነው።
በጋራ ማቅረብ አይቻልም ነበር? በአንድ ደብዳቤ
ማቅረብ እንችል ነበር። በጋራ ብናቀርብ እያንዳንዱ ማተም ነው የሚኖርበት፣ በግልም ቢቀርብ እያንዳንዱ ማተም ይዞ ስለሚሄድ። አጀንዳው ግን አንድ አይነት ነው። 15 አጀንዳ ነው የቀረጽነው። ያንን አመጋግበን ተመጋጋቢ የሆኑ አጀንዳዎችን አንድ ራይ አያይዘን የአምስቱን ፕሬዝዳንቶች በተገኙበት ተነጋግረን ነው ያዘጋጀነው አጀንዳውን። ምናልባት እንግዲህ በግሉ ሲያስገባ ይሄን ልጨምር ብሎ የጨመረ ከሌለ በስተቀር አንድ አይነት ነው እንትኑ አጀንዳው።
5ቱ ፓርቲዎች ካቀረቧቸው አጀንዳዎች መካከል የፖለቲካና የህሊና እስረኞች መፈታት እንደዚሁም የጸረ ሽብር ህጉ መሻሻል እንደሚገኙበት አቶ ሙልጌታ አብራርተዋል።
ቀረብናቸው 3ኛው ዋና ብለን የምንይዘው ሀገሪቱ ውስጥ ያሉት የፖለቲካ ፓርቲዎች ምህዳር ለማጥፋት አዋጁን መነሻ አድርገን ገለልተኛ በሆነና ሁሉን አቀፍ ሁሉም የሚያምንበት አካል እንዲቋቋም ማድረግ ነው። አዋጆችን መፈተሽ ነው ዋናው አጀንዳ ብለን የምንይዘው።
ይህም ሆኖ በ5ቱ ፓርቲዎች የቀረቡትን 15 አጀንዳዎች ጨምሮ ከገዢው ኢህአዴግና ከሌሎቹ ፓርቲዎች የቀረቡት ሁሉ ገና ከስምምነት እንዳልተደረሰባቸው አቶ ሙልጌታ አስተውሰዋል። አጀንዳዎችን የመምረጥ ስራ ይቀረናል ነው ያሉት። የአጀንዳ አደራጅ ኮሚቴው ያጠናቀራቸው አጀንዳዎች በመጪው ሳምንት መጨረሻ ተደራዳሪዎቹ ፓርቲዎች በሙሉ ለሚገኙበት ስብሰባ እንደሚቀርቡም ምንጮች ተቆመዋል። የትኞቹ አጀንዳዎች እንዳለፉ የሚታወቀው ድርድሩም ሊጀመር የሚችለው ከዚህ ስብሰባ በኋላ መሆኑን ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ የመጽሔት ዘገባ እንሸጋገር አድማጮች። አፍሪካዊ የግጭቶች አፈታት ዘዴዎች ላይ የሚወያይ ዓለም አቀፍ አውደ ጥናት ዛሬ በመቀሌ በመካሄድ ላይ ነው ይለናል ዘጋቢያችን ግርማ ገብሩ። አውደ ጥናቱን የሚመራው በመቀሌ ዩኒቨርሲቲ የስነ ህዝብ ጥናቶች ተቋም መሆኑን የጠቀሰው ግርማ የአውደ ጥናቱን ዓላማና ይዘት የተመለከተ ዘገባ የተቋሙን ዲሬክተር ዶክተር ክንፈ አብርሃን አነጋግሮ አጠናቅሯል። ዶክተር ክንፈ በሚሰጡት መልስ ይጀምራል።
አመሰግናለሁ። ይሄ አውደ ጥናት ከታሰበ ወደ 7-8 ወራት ሆኖታል። እንደዚህ አይነት ተመሳሳይ የሚመስሉ አውደ ጥናቶች በፕሪቶሪያ ስናካሂድ ቆይተናል ከዩኒቨርሲቲ ኦፍ ሳውዝ አፍሪካ ጋር። ስለዚህ ግጭት ሁላችንም እንደምናውቀው ለስልጣኔ ጸር ነው ብቻ ሳይሆን ለብዙ ክፍለ ዘመናት የተጠራቀሙትን የህብረተሰቡ የእድገት ደረጃዎች ወደ ኋላ ሊመልስና እንዳልነበረ ሊያደርግ የሚችል ህብረተሰብ እንደ ህብረተሰብ ሊያጠፋ የሚችልበት ሁኔታ ነው ያለው። ስለዚህ ዋናው ግጭት እንዳያጋጥም እንዴት መከላከል ይቻላል የሚለው አንዱና ትልቁ ነገር ሆኖ፣ ግጭቶች ካጋጠሙስ ብዙ ኪሳራ ሳያደርሱ ለሰዎች ህልፈት ምክንያት ሳይሆኑ እንዴት አድርገን መፍታት እንችላለን የሚል በዚህ ዙሪያ ለሶስት አመት ተኩል አካባቢ ከኢንስቲትዩት ኦፍ ዲስፒዩት ሪዞሉሽን ኢን አፍሪካ የሚባል ፕሪቶሪያ ጋር ሰዎችም ሀሳባቸውም እየተቀያየርን ስናጠና ከቆየን በኋላ 6 ሰዎች ለፖስት ዶክተራል ፌሎውሺፕ ልከን 4 ጨርሰው መጥቷል። 2 እዛ ላይ ነው ያሉት። ስለዚህ በእኛና በሌሎችም በዚህ ዙሪያ በተለያየ ብሔር ብሔረሰብ ጥናት ያካሄዱ ሰዎች በየአካባቢው ያሉት የግጭት አፈታት ዘይቤዎች ምን ይመስላሉ፣ ለሺዎች አመታት ማህበረሰቡ ተረጋግቶ እንዲኖር ያደረጉና በተግባር የተመከሩት ከነዚህ ምን ትምህርት እንቀስማለን? እና ይሄኛው ካለው ዘመናዊውና የመንግስት ስርዓት ጋር አስተሳስሮ እንዴት ማስከድ ይችላል የሚል ያለመ ጥናት ነው። እስካሁን ድረስ ወደ 5-6 የሚሆኑ ጽሑፎች ቀርቧል። ሁሉም የሚያጠነጥኑት ምን ላይ ነው? በአጠቃላይ በአፍሪካ ያሉት ችግሮች፣ አፍሪካ ብዙ ጸጋዎች አሏት፣ ባህሎች አሏት። ከነዚህም አንዱ የግጭት አፈታት ባህሉ ነው እና በራሳችን መሐከል የሚያጋጥሙ ችግሮች በራሳችን አቅም መፍታት እንችላለን። ለዚህም የዳበረ ልምድ አለን፣ እንዲያውም ለሌላ ዓለም ሊተርፍ የሚችል ልምድ አለን በሚል ታስቦ እና ወደ ዩኒቨርሲቲው በዚህ ዙሪያ ያጠኑ ሰዎች ካሉ ኮል ፎር አብስትራክት ስንለው ወረቀቶች በስተነን ከኬንያም ከሌሎች አገሮችም ሆራል መጥተው በድምር ደግሞ በእኛና በዩኒቨርሲቲ ኦፍ ሳውዝ አፍሪካ ዶ አፍሪካ ዩኒቨርሲቲ ፕሪቶሪያ ያለው ከነሱም ወደ 6 ከፍተኛ ባለሙያዎች መጥተው እያካሄድን ያለነው ኮንፈረንስ ነው።
በአውደ ጥናቱ ላይ እየቀረበ ያሉት የውይይት መሰረቶች፣ የግጭት አፈታት ዘዴዎች በተለይ ኢትዮጵያዊ የሆነ አፍሪካዊ የሆነ ከሌላው ዓለም የተለየ የሚያደርገው እንደ ጥሩ ነገር እየተወሰደ ያለው በተለይ ደግሞ ከህጉ ጋር ግጭት እንዳይኖረው እንዴት ነው የሚሆነው?
ህጎች ብዙ ጊዜ ያው እንደምታውቀው የሚረቀቁት ማህበረሰቡ ተረጋግተው እንዲኖር የህግ የበላይነት ሲኖር ዜጎች ተረጋግተው እንዲኖሩ ማድረግ ይቻላል። ግን ደግሞ ሳይጻፉ ግን ሲተገበሩ ለብዙ ሺዎች አመታት የቆዩ ውጤታማ የሆኑ አሰራሮች አሉ። በባህላችን ያለው እሴት ሁሉም ተጽፏል ለማለት አንደፍርም። የህግ አረቃቅ ስርዓቱም ያው ብዙ ጊዜ ማህበረሰብ ለማሳተፍ ሙከራ ይደረጋል። ግን ደግሞ ብዙ ጊዜ ከሌላም ተሞክሮ ይወሰድ ከሌላ ስንል ብዙ ጊዜ ከዳበሩት አገሮች የምንወስደው ስለሆነ የራሱ ችግር ሊኖርበት ይችላል የሚል ይሄ ባህላዊ የግጭት አፈታት ዘይቤ በቁም ነገሩ ስናየው እርግጥ ነው በተለያዩ ብሔር ብሔረሰቦች የራሳቸው የሆነ ዘዴ ያላቸው ልዩነትም አለው የጋራ የሚያደርገው ነገርም አለ። በኢትዮጵያ ደረጃ 83 እና ከዛ በላይ ብሔር ብሔረሰቦች የየራሳቸው ተሞክሮ አላቸው። ግን ይሄኛው ባህላዊ አንድ የሚያደርጉት እንደ ኢትዮጵያ ደግሞ ብዙ ሴቶች አሉ። ለምሳሌ ሁሉም ብናይ ብዙ የቀረው ጥናቶችም እኛ ያደረግናቸው ይሄ ሂደት አሳታፊ ነው። የአንድ ተከሳሽና የአንድ ከሳሽ ጉዳይ ብቻ ሆኖ አይቀርም። ማህበረሰቡ ያገባኛል የሚል የራሱ የሥራ ድርሻ አድርጎ የሚመለከተው በአሳታፊነቱ ለየት ይላል። በሌላ በኩል በወጪ አንጻር በጣም ትንሽ ወጪ ነው ያለው፣ ለብዙ ኪሳራ የሚዳረጉበት ሁኔታ የለም። በስተመጨረሻም ዋናው ልዩነት አንዱ የሚረታ አንዱ የሚረታ አድርጎ አይደለም የሚደመድመው። ሁለቱም ደስ ብሏቸው ችግሩ ተፈቶ እና ውህደት ፈጥረው እንዲሄዱ የሚያደርጉ ናቸው ሁሉም ማለት ይቻላል። በሌላ አንጻርም እነዚህ ግልጽነት የተሞላው ሂደት ነው ያለው። ዋናው የነዚህ የግጭት አፈታት ዘዴዎች ግለሰቡን ለመቅጣት አይደለም ዋናው አላማቸውና ትልቁ ልዩነት ችግሩን ለማስወገድና የማህበረሰቡ ችግር ሲፈታ የሰውም ችግር አብሮ ይፈታል የሚል ሐሳብ የያዘ ነውና ለግለሰቡም ለማህበረሰቡም እኩል ክብደት የሚሰጥ የዘመናዊ ወይም ከምዕራባውያን የመጣው ግን ትኩረት የሚያደርገው ተከራካሪዎች ግለሰቦች ላይ ነው። አንዱ ይረታል አንዱ ይረታል። ስለዚህ ከማህበረሰቡ ጋር የማቀላቀል ሂደት ይዞ የሚሄድ አይደለም የሚሉና የመሳሰሉ ብዙ ነገሮች መዘርዘር ይቻላል።
ዶክተር ክንፈ አብርሃ በጣም ነው ማመሰግነው።
እኔም በጣም አመሰግናለሁ ለሰጣችሁኝ እድል።
የካሜሩን ጋዜጠኞች በእንግሊዘኛ ተናጋሪ ክልሎች እየተካሄደ ያለውን የሥራ ማቆም አድማና የቦኮ ሐራም ነውጠኞችን ግጭት አስመልክቶ የዜና ሽፋን መስጠት ገደብ በተጣለበት ሁኔታ ሥራቸውን ማከናወን እንደተቸገሩ ይናገራሉ። ሞኪ ኤድዊን ኪንዜካ ከያውንዴ ዘገባ አድርሶናል። ሰለሞን ክፍሌ ያቀርበዋል።
በካሜሩን በሀገሪቱ የእንግሊዘኛ ቋንቋ ተናጋሪ ክልሎች ባለፈው ህዳር የተቀሰቀሰውን አጨቃጫቂ የሥራ ማቆም አድማ በተመለከተ ካቀረቡት ዘገባ ጋር በተያያዘ 8 ጋዜጠኞች ታስረዋል። በመጋቢት ወር ብሔራዊው የመገናኛ ካውንስል ኤንሲሲ 18 ጋዜጠኞችንና የመገናኛ ብዙሃን ድርጅቶችን አግዷል። የሰጠው ምክንያትም የታገዱት የሙያቸውን ስነ ምግባር አላከበሩም የሚል ነው። አንዳንዶቹ ክፍለ ግዛቶቹ የሥራ ማቆም አድማውን በአግባቡ አልያዙም ሲሉ አጠንክረው ተችተዋል። ሌሎች በቦኮ ሐራም የተፈናቀሉ የናይጄሪያ ስደተኞችን ወደ ሀገራቸው መመለሱ ስላስነሳው ስጋት ዘግበዋል። ፒተር ኤሶካ የኤንሲሲ ማለትም የብሔራዊ መገናኛ ካውንስሉ ፕሬዝደንት ናቸው። ጋዜጠኞች መዘገብ ያለባቸው ኃላፊነት በሚሰማ ሁኔታ መሆን አለበት ይላሉ።
Now, if you go beyond respect of the laws and the law comes down on you,
እዚህ ላይ ህጉን ተላልፈ ከተገኘህና ህጉ ስርዓት ለማስከበር እንደ ብረት መዶሻ ከወደቀብህ ጥፋቱ ያንተ ነው። ያንድን ሀገር መመሪያ ካላከበርክ ትርምስ ይፈጠራል። እና ስለ ጋዜጠኞች መብት በመናገር ትርምስ እንዲፈጠር ትፈቅዳለህ ማለት ነው? የለም አትፈቅድም።
ጋዜጠኞቹ ግን አሁን ስጋት ላይ የወደቀው የፕሬስ ነጻነት ነው ይላሉ።
We know that a newspaper is a marketplace of ideas. We can talk about federalism not
gazeta yetelayyu hasabochna amalekaketoch mansharashara madrek mohunun nawqallen sile federalism linnaager inchilallen yan sinnadirgigin federalism tru no iyan lamatnaaker aidellem neger gin sile beggonna matfogonnu mannaager inchilallen yihin bemeselaw annagagarina angawgabi rese gudday lay ndatsif geda iyasqemetk በካሜሩን የፕሬስ ነጻነት አለ ማለት አትችልም።
ይሄን ያለው ጋዜጠኛ ኪኒ ሶም በያውንዴ የፖስት ጋዜጣ ማደራጃ ቢሮ ኃላፊ ነው። ሊያስረዳ የሞከረውም ከሶስት ሳምንታት በፊት ብሔራዊ መገናኛ ካውንስሉ ስላወጣው አዲሱ ማስጠንቀቂያ ነው። መገናኛ ብዙሃን በእንግሊዝኛ ቋንቋ ተናጋሪ ክልሎች ስለቀረቡ የመገንጠል ጥያቄዎችም ይሁን ወደ ፌዴራሊዝም የመመለስ ጉዳይ ሪፖርት ማድረግ የለባቸውም ይላል የካውንስሉ ማስጠንቀቂያ። ሀገሪቱ ውስጥ በጋዜጠኛ ኪኒ ሶምና ሌሎች የዜና ማደራጃ ቢሮዎች ያሉ ሪፖርተሮች ሲናገሩ ገዳዎቹ በስራቸው ላይ ከባድ እንቅፋት ፈጥረውብናል ይላሉ። የስታንዳርድ ትሪቢዩን ጋዜጣ ዋና አዘጋጅ ዩጂን ፎግዋ ያስረዳል።
For instance, we have criminal libel, which is like a permanent act over the head of the journalist, which means that
በኛ ላይ የወንጀለኛ ክስ ተመስቶብናል። ያ ማለት በአንድ ጋዜጠኛ አንገት ላይ በቋሚነት የተደቀነ ስለት ማለት ነው። ለማብራራት ከተፈለገ የሞያ ግዴታን በመወጣት ብቻ አንተን በቀላሉ ዘብጥ ያለመጣል የወጣው መመሪያ በነጻነት የመስራት መብትህን የሚገድብ ይሆናል። በዚህ ምክንያት ዛሬ በካሜሩን ብዙ ጋዜጠኞች ራሳቸውን ሳንሱር በማድረግ ላይ ይገኛሉ።
የካሜሩን ማስተዋቂያ ሚኒስትርና የመንግስቱ ቃል አቀባይ ኢሳ ቺሮማ የታሰሩ ጋዜጠኞች ሁሉ ጉዳያቸው በትክክል ይታያል ይላሉ።
A few of these journalists found themselves in breach of justice for raising
ከታሰሩት ጋዜጠኞች መካከል ጥቂቶቹ ከሞያቸው ስነ ምግባር ጋር ፈጽሞ ግንኙነት የሌለው የህግ ጥሰት ፈጽመዋል። በህዝብ ደህንነት ላይ ስጋት በመፍጠር ወንጀል የተከሰሱም አሉ። ለብሔራዊ ህልውና ስጋት የሆኑ ወይም ከሽብር እንቅስቃሴዎች ጋር ተባባሪ የሆኑ ሰዎች አሉባቸው። እነዚህን የተከሰሱባቸውን ጉዳዮች በትክክልና በነጻነት መርምሮ ፍትህ ሊሰጥ በሚችል ፍርድ ቤት ይቀርባሉ።
በሀገሪቱ ያሉ አንዳንድ ጋዜጠኞች ተቃውሟቸውን በዝምታ ለመግለጽ ሲሉ ጥቁር ለብሰዋል። ፍሪደም ሃውስ እና ሪፖርተርስ ዊዛውት ቦርደርስ የተባሉት ሁለቱም ዓለም አቀፍ የጋዜጠኞች መብት ተከራካሪ ድርጅቶች ባለፈው ወር ይፋ ባደረጉት ሪፖርት በካሜሩን የፕሬስ ነጻነት እንደሌለ አሳይተዋል።
አሁን እንግዲህ የሙዚቃ ክፍለ ጊዜ ደርሷል። የመዝናኛ ጊዜ ማለት ነው። ምን ሙዚቃ መረጥክልን?
አዳነች፣ ለምሽቱ ቆየት ያለ ስልት ነው የመረጥነው። የምሽቱ ዜማ ምርጫችን ድምጻዊው ሰይፉ ዮሐንስ፣ ዜማው ደግሞ ትዝታ ነው።
Oh,
ሰይፉ ዮሐንስ ስልጣን እንደተጫወተው ነበር አድማጮች የሰማችሁት። የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ሰዓቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:32 ያመለክታል። የሰዓቱን የዓለም ዜና ከአዳነች ፍሳዬ።
የዋይት ሃውስ ቤተ መንግስት ፕሬዚደንት ትራምፕ ለረጅም ጊዜ የፌዴራሉ ምርመራ ቢሮ ዳይሬክተርን ከስራ ለማባረር ሲያሰላስሉ ነበር ይላል። ረዳቶቻቸው ግን የትራምፕ የምርጫ ዘመቻ ከሩሲያ ጋር ግንኙነት ይኖረው እንደሆነ ስለሚደረገው ምርመራ ኮሚ በይፋ መናገራቸው እያስቆጣቸው እንደሄደ ይናገራሉ። በትራምፕ መመረጥ ላይ ቁልፍ ሚና የነበራቸው መሆኑንም እንዳሳዘናቸው ረዳቶቹ ተናግረዋል። የዩናይትድ ስቴትስ ምክትል ዋና አቃቢ ሕግ ሮን ሮዘንስታይን የሥራ ባልደረባዎች የነበሩት ሰዎች ሩሲያ በዩናይትድ ስቴትስ የምርጫ ሂደት ውስጥ ጣልቃ መግባቷን አስመልክቶ ከሚደረገው ምርመራ ራሳቸውን ማግለል አለባቸው ብለዋል። ፕሬዚደንት ትራምፕ የፌዴራል ምርመራ ቢሮ ሥራ አስኪያጅ የነበሩትን ጄምስ ኮሚን ሳይታሰብ ባለፈው ማክሰኞ ከሥራ ካባረሩ በኋላ ልዩ መርማሪ መሰየም ያስፈልጋል ብለዋል። አንድ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቃል አቀባይ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ያካሄዱት ስብሰባ እጅግ አዎንታዊ ነበር ሲሉ ዛሬ ተናግረዋል። ከዩናይትድ ስቴትስ ጋር ግንኙነት ማሻሻልን በሚመለከት ሩሲያ ጥንቃቄ ያልተለየው ተስፋ አላት፣ ይሁንና ገና ብዙ መሰራት ያለባቸው ነገሮች አሉ ሲሉ ዲሚትሪ ፔስኮቭ ለጋዜጠኞች ገልጸዋል። ሶማሊያ መልሳ ለመቋቋም ትርጉም ያለው የዓለም አቀፍ ማህበረሰብ እገዛ ያስፈልጋታል ሲሉ የሀገሪቱ ባለስልጣናት በለንደን በሚካሄደው የሶማሊያ ጉባኤ ላይ ተናገሩ። በዚህ ጉባኤ ላይ የተገኙት ተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በድርቅ የተጠቃችው የአፍሪካ ቀንድ ሀገር ተጨማሪ 900 ሚሊዮን ዶላር ያስፈልጋታል ብለዋል። አንድ የሊቢያ የባህር ጠረፍ ጥበቃ መርከብ ትላንት ከ350 በላይ የሚሆኑ ፍልሰተኞችን ባህር ላይ አግኝቶ መልሷቸዋል። ከጀርመን የመድህን ጀልባ ጋር ሊጋጭ ትንሽ ነበር የቀረው።
አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የስርጭት መሐንዲሳችን ቶማስ ፖንድ፣ አቀናባሪያችን ብርሃን ኃይሉ፣ አስተናጋጆች አሉላ ከበደና
አዳነች ፍስሐዬን። ሁለተኛውን አጋማሽ ስርጭታችንን አካባቢ ደርሰናል። አሁን ባህልና ማህበረሰብ
የሁለተኛው አጋማሽ ቅንብር ባህልና ማህበረሰብ ነው። ቀዳሚው በየዓመቱ በየካቲት ወር የሚደረገው ጉማ የፊልም ሽልማት በዘንድሮም ባለፈው ሚያዝያ 23 ለመረጣቸው የፊልም ባለሙያዎች ሽልማቶቹን አበርክቷል። አብሮ የመስራት ባህል እንዲያዳብሩ አንዳቸው ከአንዳቸው መማር እንዲችሉ የተሻለ ጥራትና ብቃት ያላቸው የፊልም ስራዎች ወደ ፊልሙ ኢንዱስትሪ እንዲመጡ ሙያተኞችን በመሸለም ለማበረታታት የታለመ መሆኑን አዘጋጆቹ ይናገራሉ። በአዲስ አበባው የብሔራዊ ቲያትር አዳራሽ በተካሄደው ስነ ስርዓት በዚህ የፊልም ሽልማት ላይ ለእይታ የቀረቡ ኢትዮጵያዊ ፊልሞችን በትወና ብቃት፣ በምስልና ድምጽ ቅንብር፣ በማጀቢያ ሙዚቃ፣ በፊልም ጥራት፣ በፊልም ጽሁፍና እንዲሁም ዝግጅት ምርጥ በሚል የመረጣቸውን ሸልሟል። የዘንድሮ ሽልማት ስነ ስርዓት ምን ይመስል ነበር? የሽልማቱ ወይም የፊልም ሽልማቱን መስራችና አዘጋጅ ዮሐንስ ብርሃነ መዋን ጨምሮ በዝግጅቱ የተሸለሙትን ባለሙያዎች ያነጋገረችው መስታወት አራጋው ተከታዩን ለባህልና ማህበረሰብ አቀናብራለች።
ዮናስ ብርሃነ መዋ ከ13 በላይ ሙሉ ኢትዮጵያዊ ፊልሞችን ሰርቶ ለተመልካች አቅርቧል። ከነዚህ ውስጥ በእውነተኛ ታሪክ ላይ ተመስርቶ የተሰራው ሄርሜላ፣ ባለታክሲው፣ መካኒኩና ማክቤል ተጠቃሾች ናቸው። በርካታ የሙዚቃ ቪዲዮ ክሊፖችና ቁጥራቸው ትንሽ የማይባሉ የቴሌቪዥን ማስታወቂያዎች በመስራት ችሎታውን አስመስክሯል። ከዩናይትድ ስቴትስ ከሳን ፍራንሲስኮ ስቴት ዩኒቨርሲቲ በፊልም ሙያ ዲግሪውን አግኝቷል። ከተጠነሰሰ 10 ዓመት የሆነው ይህ የሽልማት ዝግጅት ጉማ የፊልም ሽልማት በሚል ስያሜ ሙያተኞችን መሸለም ከጀመረ 4 ዓመታትን አስቆጥሯል። ዮናስ ብርሃነ መዋ የጉማ ፊልም ሽልማትን ዓላማ እንዲህ ገልጻል።
የጉማ ፊልም የጥናት ውድድር አላማው ሙያተኞችን አብሮ የመስራት ባህል እንዲያዳብሩ የተሻለ ስታንዳርድ ያላቸው ስራዎች ወደ ኢንዱስትሪው እንዲገቡ ሙያተኞች ባጭር ጊዜ ውስጥ እውቅና አግኝተው ወደ ስራ እንዲመጡ የማድረግና የመሳሰሉት ናቸው። ጉማ 18 ያህል ካታጎሪዎች ወይም ምድቦች አሉት። ከዛ ውስጥ አንደኛው የህይወት ዘመን ካታጎሪ ውድድር ያልሆነ ካታጎሪ ነው። ከዛ በተቀረ ግን 17ቱ በሙያተኞች እና በህዝብ የሚዳኙ ካታጎሪዎች ናቸው። ከነዚህም ውስጥ ለዳይሬክቲንግ ኤዲቲንግ ትወና በሴትም በወንድም ሲኒማቶግራፊ ሚውዚክ ስኮሪንግ እያለ ይቀጥላል። እያንዳንዱ ዳኝነት የሚሰጠው በራሱ ሙያ ውስጥ ባሉ ሰዎች ብቻ ይሆናል። ለምሳሌ ዳይሬክተሮች ዳይሬክቲንግን፣ ኤዲተሮች በኤዲቲንግ ላይ አስተያየት ወይም ደግሞ ድምፅ እንዲሰጡ እናደርጋለን። ዳኞቹ እዚሁ ሀገር ውስጥ ያሉ ሙያተኞች የኢትዮጵያ ፊልም ኢንዱስትሪ ላይ ወይም አሁን ያለው እንቅስቃሴ ላይ በመስራት ያሉ ሙያተኞች ናቸው የሚዳኙት። እነዚህ ዳኞች የተመረጠላቸውን ፊልሞች የውሃ ሲኒማ እንዲያዩ ፕሮግራም ተመቻችቶላቸው አይተው መርጠው ከእጩዎቹ ደግሞ መጨረሻ ላይ አሸናፊዎቹን እንዲመርጡ ተደርጎ ነው ያሳወቅ ነው።
በዘንድሮ የጉማ ሽልማት ላይ ለውድድር የቀረቡት ፊልሞች ምን ያህል ነበሩ?
ከየሲኒማ ቤቱ ምን ያህል ፊልሞች በባለፈው ዓመት ላይ ለህዝብ እየታቀርበዋል የሚለውን ስናጠራ ወደ 120 ፊልሞች አካባቢ በዓመት ውስጥ ለህዝብ እንደቀረቡ መረጃ ደርሶናል። አክቹዋሊ ከ120 በላይ ናቸው። እኛ ጋር መጥተው የተመዘገቡት 71 ያህሉ ናቸው። ከ71 ውስጥ ደግሞ ለውድድሩ በቅተው በዳኞች መዳኘት የቻሉት 18ቱ ናቸው። 18ቱን ይዘን ውድድሩ ሲገባን ከ18ቱ 17ቱ እጩ የመሆን እድል አጋጥሟቸዋል ማለት ነው።
ዳኞቹ በመጀመሪያ ሲመረጡ በምን ብቃት ነው ተመዝነው የሚቀመጡት ለዳኝነት?
የፊልም ኢንዱስትሪው ላይ በምንም አይነት መልኩ የተሳተፉ በተለይ ልንዳኝባቸው ባዘጋጀናቸው መስፈርቶችና ካታጎሪዎች ውስጥ የሰሩ ሙያተኞች በሙሉ እንዲዳኙ ክፍት ነው። ይህም በመሆኑ በመጀመሪያው ዓመት ላይ ወደ 87 ዳኞች አካባቢ ነው ተሳትፈውልን የነበረው። በሁለተኛው ላይ ከመቶ በላይ ተሳትፈዋል። ሶስተኛው ላይ ወደ 120 አካባቢ ተሳትፈዋል። በዚህ ዓመት ደግሞ 87-93 አካባቢ ዳኞች ተሳትፈዋል። እና ዳኞቹን የምንሰበስበው እዚሁ ሀገር ውስጥ ካሉ ሙያተኞች ነው ማለት ነው። ከባለፉት 10-15 ዓመታት ስናስተያየው በዚህ በዲጂታል የፊልም ዘመን ላይ የቴክኒክ ብቃት በጣም ጥሩ አይነት እድገት አይተንበታል። የወጡት አዳዲስ ሙያተኞች ጥሩ የፈጠራ ችሎታ ይዘው እየመጡ ነው። ጥሩ ጥሩ ነገር እንድናይ ሆነናል። ያን ያህል ቢራመድም በቴክኒካል በሆነው ነገር ፊልሞቻችን በትወና ብቃት ላይ ክት ላይ ስንመጣ በስትራክቸር፣ በዳያሎግ፣ በፍልስፍና በእንደዚህ አይነት ነገሮች ላይ ያለን ብቃት ግን ብዙ አልተራመደም። ድሮ ከነበሩት ሲኒማዎች ያሽቆለቆለ አይነት ነገር ይስተዋላል፣ ዝቅ ብሏል።
በጉማ የፊልም ሽልማት መባ የተሰኘው ሙሉ ፊልም በ14 የሙያ ዘርፍ እጩ ሆኖ ነበር። በምስል ጥራት ምርጥ ተስፋ የተጣለባት ተዋናይት፣ ምርጥ ሜካፕና ምርጥ የሴት ተዋናይት በጠቅላላው በአራት ዘርፍ ተሸላሚም ሆኗል። የመባ ፊልም ደራሲና አዘጋጅ ቅድስት ይልማ ረቡኒ በተሰኘው ሙሉ ፊልሟ ከባለፈው ዓመት የጉማ የፊልም ሽልማት ከፍተኛውን ቁጥር ሽልማት አግኝታ ነበር።
አለም ሳታውን መባ
ተመልካች ጋር በጣም በሚገርም ሁኔታ መባ የዛሬ አመት አካባቢ በጣም ተቃውሞ ያስነሳ ፊልም ነው። በነገርሽ ላይ በተለይ ዶክተሮች አካባቢ በጣም ተቃውሞ ነበረ እና ኦዲየንስ እና ባለሙያ የተጣላበት ፊልም ነው። ያዩት ሰዎች አንድ ሰሞን ሚዲያን ሸፍኖ ነበር። በተለይ ጋዜጦች ላይ ዶክተሮች ይጽፋሉ፣ ተመልካች ይመልሳል እና ብዙ ክርክር ያነሳ ስራ ነበረ እና ለእኔ ደስ ብሎኛል። ያው እንግዲህ ኪነጥበብ ሰው ስትሆኚ አንዱ አላማሽ ምንድን ነው? ህዝቡን የሚያነጋግር ስራ ማምጣቱ ጥሩ ነው ብዬ አስባለሁ። እና ለእኔ እንግዲህ በእውነት ለመናገር እንግዲህ ከሰራኋቸው ስራዎች ሁሉ አበረታች አስተያየት የሚያገኘውበት ፊልም ነው መባ። ፊልምሽን አይቶ ላንች የሚመልስልሽ ሰው ካለ ያንን ሰው ነክተሸዋል ማለት። ምክንያቱም ትላልቅ ባለሙያዎች ነበሩ በጣም ሲጽፉ የነበረው ቃወሙ የነበረው እና ከዛ በኋላ ለአእምሮ ህሙማን ይደረግ የነበረው እንክብካቤ መባ ከወጣ በኋላ ሚዲያ ላይ ሽፋን መሰጠት ተጀመረ፣ ትኩረትን መሰጠት ተጀመረ። እንግዲህ አንዳንዴ መጠቆም አይደል የኛ ድርሻ፣ መጠቆመሽ ሰዎች እንዲነቃቁ ማለት። እንደዛ አድርጓል ብዬ አስባለሁ መባ ፊልም እና ውጤታም በጣም ማስበው ፊልም ነው እኔ በራሴ አስተያየት ማለት ነው።
የነገን አልወልድም የተሰኘው ፊልም ላይ ዋና ገጸ ባህሪውን በብቃት በመተወን ብርሃኑ ድጋፌ በምርጥ ተስፋ የተጣለበት ተዋናይና በምርጥ ተዋናይነት በዘንድሮ የጉማ ፊልም ሽልማት ተሸላሚ ነበር። ይህ የፊልም ሽልማት መኖሩ በራሱ ትልቅ ጅምር እንደሆነ ይናገራል።
የነገን አልወልድም ብርሃኑ ድጋፌ
ዝግጅት ማዘጋጀት በጣም ከባድ ነገር ነው። ትልቁ ነገር ግን ማሸነፍ መሸነፍ አይደለም ወይም መሸለም አለመሸለም አይደለም። የተሰሩት ስራዎች ሁሉ እውቅና ተሰጥቷቸዋል፣ ኤክስፖዠር አግኝተዋል። በአመት ውስጥ የወጡት ስራዎች እነዚህ ናቸው ተብለው ህዝብ ዘንድ ደርሰዋል። በዛ ላይ ደግሞ ሙያተኛ ተከብሮ ነው ያመሸው። ስለዚህ ይሄ ነው ትልቁ ቢግ ፒክቸሩ ይሄ ነው። የነገን አልወልድም አሸነፈ ወይ ብርሃኑ ድጋፌ አሸነፈ ወይ ሌላ እንደዚህ ያደረገ ብቻ አይደለም። ፕሮግራሙ አላማ አርቲስቱን ሙያተኛውን በአመት አንዴ እንኳን የሚያሰባስቡ እንዲህ አይነት ዝግጅቶች አሉ፣ የሚያከብሩ አሉ ለተሰሩ ስራዎች። ይሄ ነው ትልቁ ምስል የሚታየው።
አብርሃም ገዛኝ አምና በተደረገው የጉማ ፊልም ሽልማት ላይ የሎሚ ሽታ በተሰኘው ፊልሙ በርካታ ሽልማቶችን ወስዷል። በዘንድሮውም የነገን አልወልድም በተሰኘው ፊልሙ በ11 ዘርፍ እጩ ሲሆን በምርጥ የሙዚቃ ስኮር፣ በምርጥ ረዳት ተዋናይ፣ በምርጥ ተስፋ የተጣለበት ተዋናይ፣ በምርጥ ተዋናይ፣ በምርጥ የፊልም አዘጋጅና በምርጥ የአመቱ ምስል በአጠቃላይ በ6 ዘርፎች ተሸላሚ ሆኗል። ስለ ፊልም ኢንዱስትሪውና የሽልማት አካሄድ አስተያየቱን ሰጥቷል።
አሁን በተናጠል ግለሰቦች ናቸው የፊልም የሚባለውን ነገር ኢትዮጵያ ውስጥ እንዲኖር ያደረጉት ማለት ነው። በመንግስት ደረጃ ፖሊሲ የሚባል ነገር የለውም። ያ ማለት ምን ማለት ነው? ይሄ የለውም ማለት ነው። በዚህ ብዙ ለምሳሌ አምና ብቻ ወደ 113 ፊልሞች ተሰርተዋል። ይሄ ነገር ወደ ጎረቤት ወደ ታች ስትወጪ አንዳንድ ሀገሮች ላይ አራትም እንኳን ከእንደ ተደረገው መስራት የማይችሉበት ሀገሮች አሉ። በግለሰብ ደረጃ ሁሉ ፊልም የተሰራ ይህን ነገር ሰብስቦ አቅጣጫ የሚያስያዝ ኢንቲቲ የለንም እኛ እንደ ኢንቲቲ ማለት። ስለዚህ ዞሮ ዞሮ ዋናው ፒክቸር እንደነዚህ ፊልሞች መኖራቸው እንደዚያ ነው ሽልማቶች መኖራቸው ሳይሆን የሚመራው ሰው መኖር ነው የምመኘው ነው።
ከ10 በላይ ኢትዮጵያዊ ሙሉ ፊልሞች ላይ ተውናለች። እድል ወርቅ ጣሰው መባ በተሰኘው ፊልም ላይ ባሳየችው የትወና ብቃት የዘንድሮው ምርጥ የሴት ተዋናይ ሆና ተሸልማለች። ለእይታ የሚቀርቡት ፊልሞች በተመልካች ዘንድ ተቀባይነታቸው ከፍ እንዲል የበለጠ መሰራት እንዳለበት ታምናለች።
አሁን በኔ አመለካከት ያለው ማርኬት ላይ ያለው ነገር ጥሩ ነገር እስከሰራሽ ድረስ በደንብ አለ ዲማንዱ፣ በደንብ አለ ኦዲየንስም አለ ምናምን። ግን ኦዲየንስ ጋር የመሰላቸት ነው ተደጋጋሚ ነገሮች ሲሰሩ ምናምን ይሆናል አይደል? ኤክስፔክት እንደሚደረጉ ሳይሆን ሲቀር ትንሽ የተመርካች ቁጥር በተለያየ ምክንያት ቀንሷል። ግን አሁንም ጥሩ ነገር ከተሰራ የማይታይበት ምንም ምክንያት የለም ብዬ ነው የማምነው። እና ችግሩ ያለው እኔ ባለሙያ ጋር ነው ባይነኝ። ጥሩ ስራ፣ ኦሪጂናል ስራ፣ ሰው ይህንን ነው የሚፈልገው ተብሎ ቀድሞ ሰው እንደሚፈልገው አድርጎ ከመስራት ይልቅ በደንብ የነፍሳችንን ብንሰራ ጥሩ ነው ብዬ ነው የማምነው። ምክንያቱም ማርኬትን ለማስደሰት ብለሽ ስታስቢ ሁለቱንም ታጭ ትችያለሽ። ራስሽን ሳትደሰቺ ኦዲየንስን ሳይደሰት እና እሱ ጋር ነው እኔ ችግር አለ ብዬ የማምነው። ይሄ እንደ እኔ ኦፒኒየን ነው እንዲወሰድ የምፈልገው።
በየአመቱ በሚካሄደው የጉማ ሽልማት አላማ መሰረት አብሮ የመስራት ልምድ የማዳበርና የሙያ ልውውጥ መድረክ መሆኑ የሚደነቅ ነው። ወደፊት ለሚሰሩት ኢትዮጵያዊ ፊልሞች ጥራትና ብቃት ማበረታቻም እንደሆነና ለኢንዱስትሪው እድገትም ከፍተኛ አስተዋጽኦ እንደሚኖረው የፊልም ባለሙያዎቹ በአንድነት ይስማማሉ።
መስታወትን ለግሩም ዝግጅቷ እናመሰግናለን። አድማጮች የምትከታተሉት በ22 19ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው።
አሁን ደግሞ የተፈጥሮ አካባቢ ሳይንስና ሕይወት ይቀርባል። አዘጋጅና አቅራቢ ሰለሞን አባተ።
የዩናይትድ ስቴትስ የኤሮኖቲክስና የጠፈር አስተዳደር ናሳ ሳይንቲስቶች ከ20 ዓመታት በፊት ፕላኔት ሳተርንን እንድትሰልል ወደ ሰማይ ልከዋት የነበረው ካሲኒ የምትባል መንኩራኩር ላለፉት 13 ዓመታት በፕላኔቷ ዙሪያ ስታንዣብብና ብዙ መረጃዎችን ወደ መሬት ስትልክ ከቆየች በኋላ ከጥቂት ቀናት በፊት በፕላኔቷ ቀለበቶች መካከል ካሉት ክፍተቶች የአንዱን ሾልካ ወደ ሳተርን ቀርባለች። በዚህ የናሳ የጠፈር ተመራማሪዎችና ኢንጂነሮች በእጅጉ ተደስተዋል። በርግጥ ካሲኒ ራሷ ሳተርን አካል ላይ ከማረፏ በፊት እንዲህ አይነት እጅግ ከባድ ወይም አደገኛ ሊሆኑ የሚችሉ የጉዞዋ አካል የሆኑ 20 እንቅስቃሴዎች እንደሚቀሯት የናሳው ዶክተር ብሩክ ላቀው ነግረውኛል። ዶክተር ብሩክ በጎዳርድ የናሳ ሳይንቲስትና የፀሐይ ምህዋር ምርምርና ጥናት ክፍል ተባባሪ ዳይሬክተር ናቸው። ዶክተር ብሩክ ከሶስት ዓመታት በፊት ወደ ማርስ ተልካ የተሳካ ተልእኮ እያከናወነች ባለችው ኪሪዮዚቲ መንኩራኩር ዘመቻ ላይም ቁልፍ ሥራ ያለው ተሳትፎ አድርገዋል። በዚህ የሳተርን ካሲኒ ተልእኮ ላይም በእጄ የሠራሁት ያሉት የህዋ ምርምሩ አዳዲስ ግኝቶች መግለጫና መጨበጫ መሣሪያ ስለ ሳተርንና ሌላውም ዓለም ብዙ ብዙ እንድናውቅ ትጥቅ ነው።
በእጄ የሠራሁት ነገር እዛሁን ሳተርንን ያለፉት 13 ዓመት ይዞር ነበር።
መሳሪያው ኮምፖዚት ኢንፍራሬድ ስፔክትሮሜትር የሚባል እንደሆነና በጠፈር አካላት ላይ አርፎ የሚመለስን ወይም የሚንጸባረቅን ጨረር እየጠለፈ የአካሉን ወይም በአካሉ ላይ ያሉ ቁሶችን ምንነት ለማጥናትና ለመለየት የሚያስችል መሆኑን ባለፈ ቃለ ምልልሳችን አጫውተውኛል። ዶክተር ብሩክ ወደ ውይይታችን ልመልሳችሁ። ለመሆኑ ሳተርን ምንድን ነች? እንደምትታማው እንደ ጎረቤቷ ግዙፍ ፕላኔት ጁፒተር የጋዝ ኳስ ወይስ እንደ መሬት ያለች ጠጣር አካል?
አው እሱ ጥሩ ነገር ነው ያነሳው። አሁን ለምሳሌ እስካሁን ድረስ ስለምንጠነቀቅለት ስለነበረ መንኮራኩሩ እንደዚህ በጣም በቅርብ ሆኖ አያልፍም ነበረ ከሳተር። አሁን ግን መጨረሻው ስለደረሰ ውስጥም ደግሞ ማቅጣጫውን ለማስተካከል የሚያስፈልገን ቤንዚኑ ልበለው እያለቀ ስለሆነ
ነዳጅ ከዚህ አብሮ ይሄዳል ማለት ነው።
ኤግዛክትሊ። አሁን ምንድነው ከቀለበቶቹና ከሳተርን መካከል ነው የሚያልፈው። በጣም ቅርብ ነው እና በዛ ቅርበት ሲያልፍ ምንድነው መጀመሪያ ነገር የሚያስተምረን የሳተርንን የራሱን ግራቪቲ ለብቻው ማየት እንችላለን። በፊት ራቅ ብለን ስለምናልፍ ቀለበቶችንና ሳተርንን ነበር አብረን ግራቪቲውን
አንድ ላይ ማለት ነው
በአንድ ላይ። አሁን ግን የቀለበቶችን መለየት እንችላለን የሳተርንንም ለብቻው መለየት እንችላለን።
አንዱም ትደሰቱበት የነበራችሁት ነገር ያቺን እጅግ አስቸጋሪ ብላችሁ ያሰባችኋትን ክፍተት መሽለክ መቻሉ መሰለኝ።
ሾልኮ በዛ መሾልክበት ጊዜ ሬዲዮ ኮሙኒኬሽን አልነበረም። ከዛ ሲወጣ ሬዲዮ ኮሙኒኬሽን ስለመጣ በጣም ደስ ብሎናል። እና እንደዚህ አይነት 20 ጊዜ ያልፋል በዛ ውስጥ እና እየተቃረበ ነው የሚሄደው። በዛን ጊዜ ውስጥ ወደ ቅርብ ስለሆነ ፍጥነቱ በጣም ፈጣን አርገናል። ወደ 110 120 ኪሎ ሜትር በሰዓት ነው የሚሄደው እና በዛን ሰዓት ትንሽ እንኳን ድንጋይ ፍላጭ ቢመጣው በጣም ነው የሚጎዳው። ስለዚህ አንቴናውን እንደ ጋሻ ማለት ነው በማድረግ ከፊል ለፊት በአንቴናውን አስቀድሞ ነው የሚሄደው እና እስካሁን ተርፏል። እንግዲህ ብዙ ዴታ እናገኛለን አሁን። ስለዚህ በጣም ኤክሳይትድ ነን በዚህ ጉዳይ እና አሁን ቅድም ላመጣው በግራቪቲው ተነስተን የሳተርንን ውስጣዊ ኮምፖዚሽን በመጠኑ ለማየት እንችላለን።
ምን እንደሆነ
ማለት አሁን በጣም ከፍተኛ ግራቪቲ ካለ ማሱንም እና ያን ውስጥ ኮሩ ያለው
ማስ ማለት ክብደቱን ማለት ነው
ክብደቱ። አዎ። እና ከዛ ደግሞ መሃሉ እንግዲህ ከውጭ ሲታይ ሳተርን እንደ ጋዝ ነው፣ ውስጡ ግን ድንጋይ አለ ወይ? እና እሱን ሁሉ ለመለየት ይረዳናል አሁን የሚደረገው ኤክሰርሳይዝ ማለት ነው።
ቀለበቶች ውስጥ ቁስነት ያላቸው ነገሮች ናቸው ወይስ ደግሞ እንደ ቀስተ ደመና አይነት በብርሃን ወይም በጋዝ የተፈጠሩ ናቸው?
አረ ትልልቅ ድንጋይ ነው። ትልልቅ የበረዶ ድንጋይ ነው።
ሳተርንን የሚዞሩ ናቸው እነሱ ወይስ ጸንተው የሚያሉ ናቸው?
ኖ እነሱ ይዞራሉ ለማለት ሎክድ ናቸው ማለት ከሳተርን ጋር አብረው ነው የሚዞሩት።
ስለዚህ የጸኑ ናቸው ማለት ነው።
የጸኑ ናቸው ግን ከጠቅላላው ከሳተርን ጋር አብረው ይዞራሉ ማለት ነው
እንጂ እንደ ጨረቃዎቹ ተነጥለው ብቻቸውን ሳተርንን የሚዞሩ አይደሉም።
አይደሉም። በጣም ቅርብ ነው። አይቻልም እንደሱ ግራቪቲ ያቆማቸዋል።
ስለዚህ እስካሁን ድረስ ሳተርን ጋዝ ትሁን ወይም ሌላ አካል
ጋዝን በመሆኑ እርግጥ ነው ከዛ ውስጥ ግን ውስጥ መሃሉ ላይ ድንጋይ አለው ወይ ነው ጥያቄው። እሱን ለመለየት ይረዳናል። ከዛ በተረፈ ትልቁ ጥያቄ አሁን ያለው የኛ በፀሐይን ዙሪያ የሚዞሩት ፕላኔቶች ተመልክተ እንደሆነ ድንጋያማ የሆኑት ከእኛ ምድር ጀምሮ ከማርስ በሙሉ ድንጋዮቹ ወደ ፀሐይ ቅርብ ናቸው። ሌሎቹ ትልልቆቹ እነ ጁፒተር እነ ሳተርን የመሳሰሉ ደግሞ ውጭ ራቅ ብሎ ነው ያሉ። እንደ ደንብ ከሆነ ስበቱ ወደ እነሱ እንዲያውም ትልልቆቹ መቅረብ ነበረባቸው። እሱ ትልቅ ጥያቄ ነው። ለምሳሌ
እስካሁን አልፈታችሁትም።
የምንገምተው ምንድን ነው ጁፒተር ወደ ፀሐይ እንዳይጠጋ ሳተርን ከኋላው ስላለች እና ኔፕቱን እነዛ እየሳቡ ወደ ውጭ አስቀምጠውታል ብለን ነው የምንገምተው።
ህይወት ትፈልጋላችሁ ሌላ አለም ላይ ዶክተር ብሩክ? ብታገኙስ ምንድን ነው ጥቅሙ? ምንድን ነው ትርጉሙ?
ወልድ መቼም አእምሯችን እግዚአብሔር ሲፈጥራን ልበል እንድንመራመር አርጎናል። ሁልጊዜም በአንድ ነገር ብቻ ሳቲስፋይድ ሆነን ይሄንን አወኩኝ በቃ ሚል የሰው ልጅ ያለ አይመስለኝም። ሁሉም አንድ ጥያቄ ሲፈታ ሌላ ነገር ለምንድን ነው እዚህ ምድር ላይ ያለነው? እኛ ብቻችንን ወይ ሁሉ ፕላኔት የሁሉ ጨረቃ የሁሉ ጋላክሲ ያለ እኛ ብቻችን እንዴት እንሆናለን? ውሃ ደግሞ እንደምን እንዳልኩት ቅድም የህይወት መሰረት የሆነው እኛ ሶላር ሲስተም ውስጥ እንኳን በየቦታው አለ። ማርስ ላይ አለ በየቦታው ኢቭን የጁፒተር አየር ውስጥ ደመና ውስጥ እንኳን ውሃ አለ። ስለዚህ ውሃ ካለ ህይወት ይኖራል ብለን ነው የምንገምተው። እና ይሄን ማግኘቱ ለሰው ልጅ በጠቅላላ ትልቅ ጥያቄ ይፈታል ማለት ነው።
ለምሳሌ በጠፈር ምርምር ውስጥ የእርስዎ የራስዎ ድርጅት በሚያካሂደው በዚህ በኦርቢቱ ውስጥ ዙሪያ በመታደርጓቸው ወይም ስታደርጓቸው በቆያቸው ምርምሮች ብዙ ለሰው ልጅ የሚጠቅሙ ስራዎች ተገኝተዋል። በቀጥታ በእለት ከእለት ህይወታችን ላይ ትርጉም ያላቸው የተለያዩ ግኝቶች ተገኝተዋል። ከምንጠቀምበት ስልክ አንስቶ እና ሌሎች መገናኛ ዘዴዎችና በግብርና ላይ በእንቅስቃሴ በጦርነት ላይ
አየር ጠባይ
እና የመሳሰሉ እጅግ ቁልፍ የሆኑ ውጤቶች ተገኝተዋል። እስከ ገበሬ ቤት ደርሰው ጥቅም ሊሰጡ የሚችሉ ተገኝተዋል። ምናልባት እንደዚህ አይነት አስተሳሰብ ከ60 አመታት በፊት ተጠይቆ ቢሆን ኖሮ ምናልባት ግልጽ ላይሆን ይችል ነበር አሁን ያገኘን ያለነው ጥቅም። እና በአመታት ውስጥ ምናልባት 100 አመት ሊሆን ይችላል ከዛም የዘለቀ ሊሆን ይችላል ማርስ ላይ ህይወት ቢኖር ውሃ ቢኖር ወይም ሌላ እናንተ እንደ ሳይንቲስቶች የምትመረመሩባቸው ነገሮች ቢኖሩ ለመሬት ላይ ላለው ሰው የሚሰጠው ትሩፋት አለ ብላችሁ የምታስቡት ነገር አለ ከምርምሩ ውጪ እንደው ከሰው ቀልብ ፍላጎት ውጪ?
ወል ለምሳሌ ወደ ማርስ ለመሄድ እናደርገው ጥረት በተለይ ሰዎች ለመላክ ነው እንግዲህ በ2030ዎች ውስጥ እዛ በመሄድበት ጊዜ ትልቅ ሌላ እንግዲህ ዓለም ተከፈተልን ማለት ነው።
ዶክተር ብሩክ ስለ ውሃ ሲነግሩኝ ስለ ኦክሲጅን፣ ስለ ሃይድሮጅን፣ ስለ ካርበንና የመሳሰሉ
ኤሌመንትስ
ንጥረ ነገሮች እየነገሩኝ ያለ ይመስለኛልና ህይወት አለ ሲሉኝ ሊኖር ይችላል የሚል ጥርጣሬ አለ ሲሉኝ የግድ እንደ ሰው የሚያስብ እንዳልሆነ ወይም በእንስሳ ደረጃ ያለ ማንኛውም ህይወት ማለት እንደሆነ ነው የሚገባኝ።
ማንኛውም ህይወት
የናሳውን ሳይንቲስትና የፀሐይ ምህዋር ምርምርና ጥናት ክፍሉን ተባባሪ ዳይሬክተር ዶክተር ብሩክ ላቀውን አመሰግናለሁ። ሙሉ ቃለ ምልልሳችን ዌብሳይታችንና በፌስቡክ ገጻችን ላይ ይገኛል።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በኢትዮጵያ የወባ በሽታን ለመዋጋት የተያዘው ጥረት እድሜያቸው ከአምስት ዓመት በታች በሆኑ ሕፃናት ላይ የሚደርሰውን ህልፈት በከፍተኛ ደረጃ በመቀነስ አስተዋጽኦ አድርጓል ሲሉ ጽፈዋል በኢትዮጵያ አሜሪካ ኤምባሲ ጉዳይ ፈጻሚው ፒተር ብሩማን። ሚስተር ብሩማን ወባን ለአንዴና ለመጨረሻ ጊዜ ከኢትዮጵያ ማጥፋት በሚል ርዕስ ያቀረቡት የግል አስተያየት ባለፈው ሳምንት በወጣው ሪፖርተር ጋዜጣ ላይ ታትሟል። ሚስተር ብሩማን በዚህ አስተያየታቸው ከ2000 ዓ.ም ጀምሮ በዓለም ደረጃ ወባን ለማጥፋት የተደረገው ጥረት ታሪካዊ እድገት ማሳየቱንና የዩናይትድ ስቴትስ መንግሥትም በዚህ አንጻር ቁልፍ ሚና መጫወቱን አውስተዋል። የዓለም ጤና ድርጅት እንደ አውሮፓውያን ዘመን አቆጣጠር በ2001ና በ2005 ዓ.ም መካከል በወባ በሽታ ምክንያት ከ6.8 ሚሊዮን በላይ ሕይወት ማትረፍ ተችሏል። በተለይ ከሰሃራ በታች በሚገኙ አፍሪካ ሀገሮች ዕድሜያቸው ከአምስት ዓመት በታች የሆኑ ሕፃናትን ሞት ማስወገድ ተችሏል ሲል ግምቱን ሰጥቷል ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። የወባ በሽታን ከዓለም ጨርሶ ለማጥፋት የተያዘው ጥረት እድገት ቢያሳይም ግን ይላል ደብሊው ኤች ኦ በዚህ በሽታ ምክንያት አሁንም በየሁለቱ ደቂቃ አንድ ሕፃን ይሞታል ሲል ያስጠነቅቃል። በያዝነው ዓመት ብቻ ከሰሃራ በታች በሚገኙ አፍሪካ ሀገሮች ከ400,000 በላይ ሰዎች በወባ እንደሚሞቱ ሲገልጽ አብዛኞቹ ለጋ ሕፃናት ይሆናሉ ተብሏል። ይህ አካባቢ በዓለም በበሽታው የሚሞቱ ሰዎች የበዛበት መሆኑም ይነገራል። በ2005 ዓ.ም 90% በበሽታው የተጠቁ ሰዎች የታዩበት 92% የሚሆኑት ለህልፈት የበቁበት አካባቢ መሆኑ ይዘገባል ይልና የቪዮርስ አንቀጽ ሐተታውን ይቀጥላል። ወባን በመዋጋት ረገድ በተለይ በ2005ቱ ማሌሪያን እናጥፋ በሚለው በፕሬዝደንት ኦባማ ፕሮግራም መሠረት የዩናይትድ ስቴትስ መንግሥት መሪ ሚና ተጫውቷል ይላሉ ሚስተር ብሩማን። የፕሬዝዳንቱ ማሌሪያን ከመድር እናጥፋ እቅድ ኢትዮጵያን ጨምሮ ከሳራ በታች በሚገኙ 19 የአፍሪካ ሀገሮች ውስጥ እንደሚሰራ የገለጹት ብሩማን የሚመረውም በዩኤስኤአይዲ ሆኖ ከአሜሪካው የበሽታ መቆጣጣሪያና መከላከያ ማዕከል ሲዲሲ ጋር ተባብሮ እንደሚሰራ አስረድተዋል። የስካሁኑ ጥረት የህፃናትን ሞት ቁጥር በመቀነስ ረገድ መሻሻል ከማሳየቱን ባሻገር በሽታውን መቆጣጠር ደግሞ ድህነትን ለማጥፋትና የትምህርት ውጤቶችን ለማሻሻል ረድቷል ካለ በኋላ ወባን ከኢትዮጵያ ብሎም ከዓለም ላንዴና ለመጨረሻ ጊዜ ጨርሶ ለማጥፋት በተያዘው ጥረት ሁላችንም መተባበር አለብን። ማሌሪያን የመሳሰሉ በሽታዎች ማስወገድ ትክክለኛ ተግባር ነው ሲሉ በኢትዮጵያ የአሜሪካው ኤምባሲ ጉዳይ ፈጻሚ ፒተር ብሩማን የተናገሩትን ጠቅሶ የቪኦኤ አንቀጽ ሀተታውን አጠቃሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አሁን ደግሞ አድማጮች የዜና ማጠቃለያ እናሰማለን። የዋይት ሀውስ ቤተ መንግስት ፕሬዚዳንት ትራምፕ ለረጅም ጊዜ የፌዴራሉ ቢሮ ዳይሬክተርን ከስራ ለማባረር ሲያሰላስሉ ነበር ይላል። ረዳቶቻቸው ግን የትራምፕ የምርጫ ዘመቻ ከሩሲያ ጋር ግንኙነት ይኖረው እንደሆነ ስለሚደረገው ምርመራ ኮሚ በይፋ መናገራቸው እያስቆጣቸው እንደሄደ ይናገራሉ። በትራምፕ መመረጥ ላይ ቁልፍ ሚና የነበራቸው መሆኑንም እንዳሳዘናቸው ረዳቶቹ ተናግረዋል። የዩናይትድ ስቴትስ ምክትል ዋና አቃቤ ሕግ ሮን ሮዘንስታይን የስራ ባልደረቦች የነበሩት ሰዎች ሩሲያ በዩናይትድ ስቴትስ የምርጫ ሂደት ውስጥ ጣልቃ መግባቷን አስመልክቶ ከሚደረገው ምርመራ ራሳቸውን ማግለል አለባቸው ብለዋል። አንድ የሩሲያው ፕሬዝደንት ቭላዲሚር ፑቲን ቃል አቀባይ፣ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ያካሄዱ ስብሰባ እጅግ አዎንታዊ ነበር ሲሉ ዛሬ ተናግረዋል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፍ ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናግድናችሁ አሉላ ከበደና
አዳኒ ፍሳየንን ከአቀናባሪያችን ብርሃን ኃይሉና ከተተኪው የስርጭት እንዲሁም ዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚህ እንሰናበታለን።
ነገ አርብ ከምሽት 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ።